የሐሙስ ምሽት መጋቢት 29 2014 ዓ.ም የጋቢና ቬ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? ከኛ ጋር ካመሻችሁ ከምትሰማቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ግሩም አበጋዝ ክብረወርቅ ሽፈና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የሚተዋፈሉ ብሎም ነበረኝ። ይህ አጋጣሚ ደግሞ ከህልሜ ጋር ሲገጣጠም ለእኔ እጅግ በጣም ከፍተኛ ደስታን ነው፣ ለውስጤም ደግሞ እርካታን የፈጠረ
ሙዚቀኛ ባልከው አለሙን ነው የሰማችሁት። ከሰሞኑ ፈልጌ የተሰኘ ሙዚቃ ለቋል፣ ተወዳጅ ሆኖለታል። የምሽቱ እንግዳችን አድርገነዋል። በሌላ ርዕስ ደግሞ
ዛሬ እንግዲህ በምግብ እንደምታውቂው በአየር በምንተነፍሰው አየር በምንጠጣው ውሃ በዚሁ ውስጥ በጣም ደቃቅ የፕላስቲክ ስቶች አካሎች እየተገኙ ነው። እኛ ሀገር በእንዲህ አይነት እንዝህላልነት ወደፊት መሄድ እንችላለን የሚለው ነገር ያሳስበኛል።
በትላንትናው ምሽት እንግዳችን አድርገናቸው የነበሩት አቶ ፍሬው ከፍ ያለው ከሶስት ልጆቻቸው ጋር ፕሎጊንግ የተሰኘ ዱብ ዱብ እያሉ ጽዳት የማጽዳት ከተማን የፕላስቲኮችን የማንሳት እንቅስቃሴ ላይ የሚሳተፉና በጎ ፈቃደኞችን ያሰባሰቡ አባት ናቸው። ትላንት የጀመርነውን ቆይታ ዛሬ እንፈጽመዋለን። ሌሎች ዘገባዎችም ይኖሩናል። ሙዚቃም ሰዓት እንዳፈቀደ የምንጋብዛችሁ ይሆናል። አብራችሁ እንድታመሹ በአክብሮት የምንጋብዛችሁ መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። በድጋሚ አብራችሁን ሁኑ እያልን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የሶማሊያ ጠቅላይ ሚኒስትር መሐመድ ሐሰን ሮቤሌ በሶማሊያ አፍሪካ ህብረት ሊቀመንበር ልዩ ተወካይ የሆኑትን ፍራንቺስኮ ማዲራን በሀገሪቱ ውስጥ ለመገኘት ህጋዊ መሰረት የሌላቸው ወይንም ፐርሶና ኖን ግራታ ናቸው በማለት ሀገሪቱን በ48 ሰዓታት ለቀው እንዲወጡ አዘዋል። ሮቤሌ ትናንት ሌሊት ባወጡት መግለጫ ማዲራን ከኃላፊነታቸው ጋር የማይጣጣሙ ድርጊቶችን በመፈጸም ከሰዋቸዋል። የአፍሪካ ህብረት ኮሚሽን ማዲራን በመጥራት ትዕዛዙን እንዲፈጽምም አሳስበዋል። የሶማሊያው ፕሬዚደንት መሐመድ አብዱላሂ መሐመድ ፎርማጆ ግን ይህንን ትዕዛዝ በፍጥነት ውድቅ አድርገዋል። ይህም በሁለቱ ባለስልጣናት መካከል የተከሰተ ሌላ አለመግባባት ሆኗል። ፕሬዚደንቱ በመግለጫቸው በማዴራ ላይ የተላለፈውን ውሳኔ እንዳላጸደቁት አስታውቀዋል። በሀገሪቱ የውጭ ጉዳይ ሚኒስቴርም ማዴራ በሀገሪቱ ሉዓላዊነት ላይ ስለፈጸሟቸው ድርጊቶች ምንም አይነት ሪፖርት እንዳልደረሳቸው አስታውቀዋል። ፕሬዚደንቱ ልዩ ተወካዩን ለማባረር የተላለፈው ውሳኔ ይህን የመሰለ ቁልፍ ውሳኔ ለማስተላለፍ ኃላፊነት በሌለው ተቋም የተደረገ ነው ሲሉ ገልጸዋል። የቀድሞው የቡርኪና ፋሶ ፕሬዚደንት ብሌዝ ኮምፓውሬ ከሳቸው በፊት በስልጣን ላይ የነበሩትን ቶማስ ሳንካራን በአውሮፓውያኑ 1987 ዓ.ም አስገድለዋል በሚል የዕድሜ ልክ እስራት ተፈርዶባቸዋል። ውሳኔው ባለመረጋጋት ሲናጥ ለሰነበተው ቀጠና የድል ምልክት ተደርጎ እንደሚታይ ተነግረዋል። የኮምፓውሬና አጋሮቻቸው ጉዳይ መታየት የተጀመረው ባለፈው ጥቅምት ወር ነበረ። ሳንካራ ከተገደሉ 34 ዓመታት በኋላ መሆኑ ነው። ከተከሰሱት 14 ሰዎች መካከል ሶስቱ ነጻ ሲደረጉ ቀሪዎቹ ከሶስት ዓመት እስከ ዕድሜ ልክ እስራት ተፈርዶባቸዋል። ተከሳሾቹ በሀገሪቱ ጸጥታ ላይ ጥቃት በመክፈት አስክሬን በመደበቅና ለግድያ በመተባበር ወንጀሎች ነበረ የተከሰሱት። ስድስት ወራት በፈጀው የፍርድ ሂደት ወቅት ከመቶ በላይ ምስክሮች ሳንካራንና ቡድናቸውን ከስልጣን ለማስወገድ ስለነበረው አሻጥር መስክረዋል። የቀድሞው ፕሬዚደንት ቶማስ ሳንካራ ቅኝ ገዢ ሀገራትን በመቃወም ባደረጓቸው ንግግሮች ይታወቃሉ። አብዮታዊ ፓን አፍሪካኒስትም ተደርገው ይቆጠራሉ። በጥር 1987 ዓ.ም ነበረ የብሔራዊ አብዮታዊ ምክር ቤት ስብሰባ በዋና ከተማዋ ዋጋደጉ በተቀመጡበት ከአጋሮቻቸው ጋር በጥይት ተደብድበው የተገደሉት። የሳንካራ ቅርብ ጓደኛ የነበሩት ኮምፓውሬ ግድያውን በማቀነባበር ሲጠረጠሩ ሰንብተዋል። እሳቸው ግን ክደዋል። 27 ዓመት ሀገሪቱን ያስተዳደሩት ኮምፓውሬ ከአውሮፓውያኑ 2014 ዓ.ም ጀምሮ በስደት በአይቨሪ ኮስት ይኖራሉ። ውሳኔ የተላለፈባቸው በሌሉበት ነው። በዩክሬን የጦር ወንጀል መፈጸሙን ጠቋሚ ሪፖርቶች እየወጡ ባለበት በአሁኑ ሰዓት የአውሮፓ ህብረት የዩናይትድ ስቴትስን ፈለግ በመከተል በሩሲያ ላይ አዲስ ማዕቀብ ይጥላል ተብሎ ይጠበቃል። አንዳንድ የአውሮፓ ህብረት ሀገራትን ጨምሮ ተቺዎች ግን የተወሰዱ እርምጃዎች በቂ አይደሉም ብለዋል። ሩሲያ ዩክሬንን ከወረረች ወዲህ ለአምስተኛ ጊዜ የሚጣሉት አዳዲሶቹ የአውሮፓ ህብረት ማዕቀቦች በሩሲያ የድንጋይ ከሰል፣ የመርከብና የባንክ ዘርፎች ላይ እንደሚያተኩሩ ታውቋል። በአየርላንድ ፓርላማ በቪዲዮ መገናኛ በኩል ንግግር ያደረጉት የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የአውሮፓ ህብረት በሩሲያ የኃይል የውጭ ንግድ ላይ ማዕቀብ ለመጣል ባለመቻሉ ውጤት አልባ መሆኑን በማንሳት ተችተዋል። ከሩሲያ የነዳጅና የጋዝ ውጤቶችን ማስገባት ማቆማቸውን ይፋ ያደረጉ የባልካን ሀገራትና የአውሮፓ ምክር ቤት ፕሬዚደንትም ጠበቅ ያለ እርምጃ እንዲወሰድ ጠይቀዋል። በስተ መጨረሻ የቻይናዋ ሻንጋይ ከተማ ባለስልጣናት ያወጁትን አወዛጋቢ የኮቪድ-19 ገደብ አንድ ክፍል አንስተዋል። በቫይረሱ የተያዙ ወላጆችና ልጆቻቸውን ለመነጠል ወስነው የነበሩት ባለስልጣናት ውሳኔው ያስነሳውን ከፍተኛ ተቃውሞ ተከትሎ አሁን ላይ ግን ልዩ ትኩረት የሚሹ ህጻናት ወላጆች ወደ ለይቶ ማቆያ ጣቢያዎች ገብተው ከልጆቻቸው ጋር መገናኘት እንደሚችሉ አስታውቀዋል። ወላጆች ይህንን ለማድረግ ታዲያ ኃላፊነት ለመውሰድ የሚፈርሙት ውል እንደሚኖርም ተነግረዋል።
ሀብታሙ ስዩምን ከዓለም ዙሪያ ለተሰባሰቡት አጫጭር ዜናዎቹ አመሰግናለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዕለታዊውን የጋቢና ቪኦኤ መሰናዶ ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ የሬዲዮ በቴሌቪዥን መሰናዷችን በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም አማሪክ ዶት ቪኦኤኒውስ ዶት ኮም ድረገጽ ላይ እና ኢትዮሳት ላይ ይገኛል። እንድትከታተሉን በአክብሮት እንጋብዛለን። ወደ ዘገባዎቻችን እንሻገር። ባልከው አለሙ ባላገሩ አይዶል በተሰኘ የሙዚቃ ተሰጥኦ ውድድር ላይ ካየናቸው ድንቅ ወጣት ድምፃውያኖች መካከል አንዱ ነበር። በቅርብ ዓመታት ውስጥም በተለያዩ መድረኮች ላይ እየተጋበዘ የሙዚቃ ስራዎችን ሲያቀርብ የሰነበተው ባልከው ፈልጌ የተሰኘ ወጥ ስራ ከሰሞኑ አቅርቧል። ስለ ባልከው የቅርብ ጊዜ ስራዎች ለማወቅ እንዲሁም የሙዚቃ ህይወቱን የሚመለከቱ ጉዳዮች ጋር በተያያዥ ለማናገር ሀብታሙ ስዩም በትላንትናው ምሽት ስልክ ደውሎለት ነበረ። ቆይታቸው እንደሚከተል ይደመጣል።
ባልከው አለሙ የምሽት እንግዳችን ስለሆንክ በአሜሪካ ድምፅ አድማጮች ስም በመጀመሪያ በእጅጉ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ። ቪዎች ሀብታሙ እንደምናለ በድጋሜ ስለተገናኘን ደስ ብሎኛል።
እኔም ደስ ብሎኛል። አዲሱ ስራ ፈልጌ ይሰኛል። አድማጮች ዘንድ እንግዲህ በግሩም ድምፃዊነት ከተዋወቅ ጥቂት ዓመታት አልፈዋል።
በባላገሩ
አዎ፣ በወጥ ስራ የተከሰትክበት ግን የመጀመሪያው ይመስለኛል። ፈልጌ የተባለውን ሙዚቃ መጫወት አለብኝ እንድትል ያደረገህ ምክንያቱ ምንድን ነው? የተለያዩ የሙዚቃ አማራጮች ይኖሩሃል ብዬ አስባለሁ። ይሄኛው ለምን ቀልብህን ሳበው?
ፈልጌ ስለተሰኘው ስራ ከማውራታችን በፊት አጠቃላይ ስራዎቹ እንዴት ለእኔ እንዲደርሱ እንደቻለ በአጭሩ ልጠቁምና ልለፍ።
መልካም።
መጀመሪያ እንግዲህ ዓለም አቀፍ ደረጃውን የጠበቀ ሙዚቃ እንሰራለን ብሎ ድርጅቱ ጋር ከተዋወቅኩኝ በኋላ በመጀመሪያ ያው የተለያዩ አይነ ስውራን አወዳድረው ልክ ከአዲስ አበባና ከተለያዩ ክልሎች ሰዎችን ካወዳደሩ በኋላ ሁለት ሰዎች አለፈን እና ፕሮዲሰራችን ግሩም መዝሙር ነው እና የተለያዩ ሙዚቃዎች ከተለያዩ ደራሲያን መጥተው እነሱ ከተመረጡ በኋላ ይሄኛው ገዢው ነው በመገኘቱ እኔም ወደድኩት። ተዋህደኝ። በጣም በጥሩ ሁኔታ ሰራሁት ብዬ ነው የማስበው።
እንግዲህ ባልከው ከአሁኑ ሙዚቃ በፊት ከሙዚቃ አፍቃሪያን ጋር የተዋወቅከው የዛሬ 10 ዓመት ገደማ ሊሆን ነው መሰለኝ በተጀመረው የባላገሩ አይድል የተሰጠ ውድድር ላይ ነበረ። ያ መድረክ በቀጣይ ዓመታት ለነበረ የሙዚቃ ህይወት ምን አይነት ውጤት አስከተለ? በበጎም ሆነ በጎ ባልሆነም ካለ
ምንድን ነው ያው ከባላገሩ በፊት በነበሩት የተሰጠ ማሳያ ውድድሮች በቴሌቪዥን ኢትዮጵያን አይድል በሚል ስያሜ የተሰጣቸው ሲደረጉ ነበረ። በ1997 እንደ ኢትዮጵያ አቆጣጠር የመጀመሪያውም ሲዝን ቀጣዮቹ ሲዝኖች ላይ ተወዳድሬ እስከ ተወሰኑ ዙሮች ብቻ ነበረ የሚቀጥል የነበረው። 2004 ባላገሩ ሲመጣ ግን እስከ መጨረሻው ይሄድ ቻልኩኝ። የሚሰጠኝን የዳኞች አፍ እየተገበርኩኝ ከመጣሁ በኋላ እስከ መጨረሻዎቹ እስከ ፋይናል ስድስቶቹ ለሚሊኒየም አዳራሽ ለህዝብ በቀጥታ በተላለፉበት መጨረሻ ደርሼ ያንንም ደግሞ ጥሩ ተመልካች አግኝቼበት ለዛሬ የሰራሁትን ስራ ትልቅ አስተዋጽኦ አድርጎልኛል ነው የምለው። እንግዲህ
አስታውሳለሁ የመጀመሪያው ቀን በነበረ ቃለ ምልልስ ወይም መግለጫ ላይ እዛ ውድድር ላይ ለወደፊቱ የኢትዮጵያን የሙዚቃ ሁኔታ ከሚለውጡ ባለሙያዎች ጋር መስራት እንደምትፈልግ ተናግረህ ነበረ። ያ ህልምህ ምን ያክል እየተሳካ ነው?
አዎ፣ ይሄ ከሙዚቀኞች ጋር የመስራት ፊልም ነበረኝ እና አጋጣሚ እንግዲህ ቀደም ሲል በገለጽኩልህ መንገድ ከሙዚቃዊ ድርጅት ጋር ታውቄ እነ ግሩም አበጋዝ ክብረወርቅ ሽፈራውና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የመስራት ፊልም ብሎም ነበረኝ እና ይህ አጋጣሚ ደግሞ ከህልሜ ጋር ሲገጣጠም ለእኔ እጅግ በጣም ከፍተኛ ደስታን ነው፣ ለውስጤም ደግሞ እርካታን ይፈጠረልኝ።
ባልከው እንደ አርያ የምትከተላቸው ሙዚቀኞች እነማን ናቸው?
እንደ አርያ የምከተለው ሙዚቀኛ ብዙ ነው። በእርግጥ ግን ብዙ ጊዜ በውድድሮችም በተለያዩ መድረኮችን በሚፈጠሩልኝ አጋጣሚዎች ደረጀ ደገፋውን ሰራ ነበረ፣ ኔፈን ታምሩም እንዲሁም እና በጣም ሰውም እንዲሁም ያውቀኝ የነበረው በደረጀ ደገፋው ስራ ነበረ።
ኢትዮጵያ ውስጥ ከተሾመ አሰግድና ይርዳው ጤናው በኋላ ወደ እውቅናው ከመጡ አይነ ስውራን የኪነ ጥበብ ሰዎች መካከል አንዱ አንተ ነህ። ከጥቂቶቹ መካከል በቅርብ ዓመታት ከመጡት ማለት ነው። ይሄ የተፈጥሮ እክል በእስካሁኑ ጉዞ የፈጠረበት ጫና አለ? ሌሎችም እንዲህ እንዲበረቱ ምን መደረግስ አለበት ትላለህ?
አዎ፣ እኔ በእርግጥ እስካሁን አሁን ባልከኝ መንገድ ምንም ፈተና ወይም ደግሞ ጋሬጣ አልሆነብኝም። እንዲሁም በርትቼ እንድሰራ ነው የገፋፋኝ። ያው ፈተናዎች ይኖራሉ፣ ነገሮች አልጋ ባልጋ ሆነው አይቀጥሉም። ግን ለዛ ፈተናዎች እጄን ሳልሰጥ አሁን እንግዲህ ለመሄድ አንድ እግሬን ወደፊት አርጌ እርምጃን ቀጥያለሁ እና እስካሁን ምንም እየመጣ ይሄ ነው ብዬ ወደኋላ ሊያስቀር የሚችል ፈተና አልገጠመኝም።
የወደፊቱ እቅድህ ምንድን ነው? ለወደፊት በሚኖርህ የሙዚቃ ህይወት ውስጥ ቅድሚያ ሰጥቼ ላዜምላቸው ይገባሉ የምትላቸው ጉዳዮች ይኖሩ ይሆን?
አዎ፣ የወደፊት እቅድ እንግዲህ በተደጋጋሚ ጊዜ እንደምገልጸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሴን አንድ የሆነ አሻራ ጥዬ ለማለፍ ነው የሚፈልገው እና በሙሉ አልበምም የመምጣት እቅድ አለኝ ከነዚህ ስራዎች በኋላ። ያው አሁን በፊታችን በዚህ አጋጣሚ March 29 የሚለቀቅ ኢፒ አለ፣ ግማሽ የሙዚቃ አልበም ማለት ይቻላል። እነሱ ከተለቀቁ በኋላ ከዚህ ከሙዚቃ ድርጅት ጋር የተወሰኑ ስራዎችን የሚሰርተን ወደፊት በግሌ ደግሞ ያው ሙሉ አልበም ከተለያዩ ደራሲያን ተቀብዬ እንዲሁ በዚሁ መልኩ ነው መቀጠል የሚፈልገው። ራሴን በደንብ በሙዚቃ ውስጥ ማሳደግ ነው የሚፈልገው።
መልካም ነው። አንድ የመጨረሻ ጥያቄ አለኝ። ሙዚቃውን በይፋ እንደ ሙያ ከመያዝ በፊት አዲስ አበባ ውስጥ የእንግሊዝኛ መምህር ነበር ካሉኝ፣ የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይንስ ጎን ለጎን የሚሄድበት እድል አለ? ከተማሪዎች መካከልስ እንደው ጋሼ ባልከው ሙዚቃን ሰምቼ ደስ ብሎኛል ያለህ የቀድሞ ተማሪ ተገኝቶ ይሆን እስካሁን?
አዎ፣ እንዲህ በሆነ በማገኛቸው አጋጣሚዎች አዎ የሚላሉ፣ እንዲሁም ጥሩ ያንተን አርያ እንከተላለን የሚሉኝም ተማሪዎች አሉ። ያው እኔ በትምህርቱ ገፍተውበት በትምህርት የታገዘ ሙያ ነው መሆን ያለበት ብዬ እመክራቸዋለሁኝ እና በዚህ መልኩ ነው።
የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይስ ጎን ለጎን?
የመምህር ምዕራፍ አልተዘጋም፣ እንግዲህ እስካሁን አልተዘጋም። ያው 10 ዓመት አልፎኛል በመምህርነቱ ዓለም ከቆየሁኝ ከሙዚቃ ጎን ለጎን እንግዲህ አልተዘጋም እስካሁን። እንግዲህ
እጅግ በጣም አመሰግናለሁ ባልከው ዓለሙ፣ ቀሪ የሙያ ዘመንህ በስኬት ይደምቅ ዘንድ እመኝልሃለሁ። መልካም ምሽት ይሁንልህ።
እጅግ በጣም አመሰግናለሁ። እግዜር ይባርክልኝ። እናንተንም ሁሉም ባልደረቦቼንም ካላችሁበት አሜሪካ ሰላምን ይብቀናቸው።
ቆይታችን ይቀጥላል። ፒሎጊንግ ኢትዮጵያ በአቶ ፍሬው ከፍ ያለውና በሶስት ልጆቻቸው አማካኝነት የተጀመረ እንቅስቃሴ ነው። ፒሎጊንግ ዱብ ዱብ እያሉ የአካል ብቃት እንቅስቃሴ እያደረጉ አካባቢን ማጽዳት ነው። በትላንትናው ምሽት ከአቶ ከፍ ያለው ጋር ቆይታ ጀምረን ነበር። ዛሬ ይቀጥላል።
ውይይቶችም እንዳሉ ጉዟችሁ ላይ ጨዋታ ውይይቶችም እንዳሉ ነግሮኛል እና ወጣቶቹን የሚያስደስት እስቲ ምን አይነት ውይይቶች ናቸው የሚደረጉት? በተለይ ደግሞ ግንዛቤን በማስጨበጡ ረገድ
እንዴት መሰለሽ፣ የእንጦጦ የፕሎጊንግ እንቅስቃሴ ጠዋት ከ2:30 አካባቢ ጦጦ መናፈሻ ቁስቋም በር በኩል ጥሾ ሜዳ በር በኩል እንገናኝና ትንሽ አካባቢ እንቅስቃሴ አድርገን ፕላስቲክ ቆሻሻ እያነሳን በፈጣን እርምጃ ወይም ደግሞ አብረን ሶማሊን እንቀሳቀሳለን እና ውይይቱ በጉድም በሚሄድበት ጊዜ የምናነሳቸው ማናቸው ነገሮች ሊሆኑ ይችላሉ። ግን እንደ ዋና አጭር ውይይት የሚሆነው ከዚህ ካልኩሽ የምናፈሻው በር ተነስተን ወደ ዋናው በር በጅብ ተጠቃለው እዛ ደርሰን ተመልሰን ለቡና እንቀመጣለን። ፓርክ ውስጥ ብዙ መናፈሻ ቦታዎች አሉ። ለቡና እንቀመጣለን። ማረፍም ስለሚያስፈልግ ረዥም ርቀት ነው። እንግዲህ ወጣ ገባ ሙሉውን ስታስቢው ከ14 አልፎ እስከ 18 ኪሎ ሜትር ይደርሳል እና ድካም ስለሚኖር ሰብሰብ ብለንም ደግሞ ለመጫወት ለመወያየት ስለሚያስፈልገን ርዕሶች እናነሳና 30 ደቂቃ አንዳንድ ጊዜ እንደለት ላለ ጊዜ እንነጋገራለን። በተለያዩ ርዕሶች ላይ ለምሳሌ አሁን ዘመኑ ያመጣው ሁላችንም የምንጠቀምበት የኢንፎርሜሽን ቴክኖሎጂ ህይወታችን በምን መንገድ አሻሽሎታል? ከሰው ለሰው እንዲገናኝ አድርጓል ወይስ ሊያራራቀው ነው? እኛስ ይህን በምን መንገድ እየተጠቀምንበት ነው? በተረፈ አይነት ጥያቄ እያነሳን እንነጋገራለን። የፕሮግሪንግ ስራችንን በተመለከተም ብዙዎቻችን ሊባሉ የሚችል ደረጃ የስነ ልቦና ተማሪዎችን ባለንበት እና ሌሎችም ማህበራዊ ሳይንስ ተማሪዎች ስላሉ ቁጭ ብለን ሰው ለምን ይትላል ሲጀመር በጣም ምንድን ነው ምክንያቱ? አሁን ማንኛውንም ፓርክ ውስጥ የሚንቀሳቀስ ሰው ወይም ደግሞ ሌላ ሀገር ቦታ ያለ ሰው ስለ ቆሻሻ፣ ፕላስቲክ ቆሻሻ ቢጠየቅ አያውቅም አይባልም። እንዲያውም ሊያብራራ ይችላል፣ ረግ አድርጎ ሊያብራራ ይችላል። ያ ከሆነ ለምን ይትላል? ለምንድን ነው ከቆሻሻ ጋር ልክ ያለ ቁኝት ወይስ ምንድን ነው ምክንያቱ የሚሉ ጥያቄዎችን እያነሳን ወያያለን።
አሁን ባለፈው አንድ አመት ውስጥ ብዙ ለውጦች አስመዝግባችኋል። እንደነገሩኝ ከሆነ ያጋጠሟችሁ ስራችሁን ስትሰሩ ተግዳሮት የሆኑባችሁስ ነገሮች ምንድን ናቸው?
ተግዳሮት እንዲሁ ዋናው ይሄ የባህሪ ለውጥ እንግዲህ በጣም ስለምንቋቋም ሊሆን ይችላል ፈጥኖ ሊመጣ አለመቻሉ ነው አንደኛው። ፕላስቲክ ቆሻሻ ስናነሳያ ይህ እንዲጥርሰው ሊያጋጥምሽ ይችላል። ይህ እንዲጥርሰው ተዘናግቶ ወይ ሳያውቅ ቀርቶ አይደለም። አንዳንድ ጊዜ አውቆ ማጥፋት በሚመስል መልኩ እንደዚህ አይነት ነገሮችን እንመለከታለን። ይሄ ፕላስቲክ ቆሻሻውን በተመለከተ ያለ ተግዳሮት ያ በጣም የሚያስፈራ አሁን ለምናገር ከሆነ ብዙዎቹ የቆሻሻ ማጠራቀሚያ ቅርጫቶች ወይ ተሰብረዋል ወይ ተሰርቀዋል። ሌላው እጅግ በጣም የሚያሳዝነው የሚያስገባው ነገር ፓርኩ ለግብዞና ለብስክሌት ተዘጋጅቶ ሰውም ይህን ለማድረግ እንግዲህ በጣም የተጠቀመ ባለበት ሁኔታ አሁን እጅግ በጣም የበዙ ተሽከርካሪዎች ፓርክ ውስጥ መታየት ጀምረዋል። አንዳንዶቹ እዙ አገልግሎት ሰጪ የሆኑ ተቋማት የሚጠቀሙባቸው ተሽከርካሪዎች ናቸው። አንዳንዶቹ ውሃ የሚያቀርቡ ትልልቅ መኪናዎች ናቸው። ለእግር ጉዞ ዲዛይን የተደረገ ቦታ ላይ መኪና ይዞ መምጣት ያስፈልግ አይገባኝም። ግን ፓርክ ውስጥ አሁን ሲርመሰመሱ ማየት እንግዳ ነገር አይደለም እና የእግረኛውን እዛ ሊዝናና ያመጣውን ሰው ሰላም ጤና ከማወቃቸው በዘለለ መንገዱ መበላሸት ጀምሯል፣ መለጣጠፍ ጀምሯል። አሁን መንገዱ ይሄ ለእግረኛ የተዘጋጀ መንገድ መኪና ሲሸከም ማለት እንግዲህ አይጮሆ አይናገሩም እንጂ እዛ ያለው ዛፉ ጫካው መታወክ ጀምሯል። ያ እንደ ብርቱ ተግዳሮት ያሳዝናል። ለምንድን ነው እንደዚህ አይነት ቦታ ተዘጋጀ በኋላ ያንን በአግባቡ መጠቀም ማንችለው ወይም ደግሞ እንዳይበላሽ በጥንቃቄ መያዝም ማንችለው እና ይህን ስና ይሳዝናለን። በተቻለ መጠን እንግዲህ ከዚህ ነገሮች ሊቀረፉ የሚችሉበትን መንገድ የፕሎጊንግ ኢትዮጵያ አባላት እንነጋገራለን። ከዛ በተረፈ ግን እኛ እንደ ማህበር አጋጠመን ብለው ተግዳሮት ሄደ። ምክንያቱም አንደኛ ሁሉም ሰው ራሱን ችሎ ነው የሚመጣው። ወጫችን ዜሮ ነው ሊባል ይችላል። ራሳችንም ቆሻሻ መሰብሰቢያ ፕላስቲክ ራሳችን እንገዛለን። እንደዛ የሚያስፈልጉ ጓንቶች ራሳችን እንገዛለን። በኪሳችን አውጥተን ማለት ነው። ስለዚህ የማንም ይቻናል ያ ምናልባት ፈንጆቹ በፍሉት ኦርጋኒክ የሆነ ነው አመሰራረቱ አካሄዱ። ስለዚህ በዛ በኩል ብዙ ችግር የለብን።
አቶ ፍሬው ጥያቄዎችን ጨርሻለሁ። እንደው ያላነሳሁት ወይም ማወቅ የሚገባኝ ነገር ወይም ማስተላለፍ የሚፈልጉት ነገር ካለ?
ማስተላለፍ የምፈልገው ምንድን ነው የፕላስቲክ ቆሻሻ ኖቱ ለመናገር ከሆነ እኛ ሀገር አሁን እየተሰራጨ ያለበት መንገድ አስፈሪ። አሁን ከዚህ ጋር የምነጋገርበት ሰዓት ጋምቤላ ያለው እና ጋምቤላ ከትናንት ምሽት ጀምሮ ወደ እየተንቀሳቀሉች ፌስቡክ ላይ ለማጋራት ሞክር ያለው ፎቶግራፎች፣ ቪዲዮ ክሊፖች ከከተማ ጋምቤላ ከተማ ውጭ አሁን ዛሬ ሄጅ የነበረ በመንገድ ዳር ምታየው ቆሻሻ ከተማ አስተዳደሩ ራሱ ቆሻሻ መጣ ያለው አይመስለኝም። ዱንያ እየተደረገ ነው በየመንገድ ዳር የሚጣለው እና ይህን ስንመለከት ይህን ደግሞ ሳጋራቸው ሌሎች አገልግሎቶች አሉ የፌስቡክ ጓደኞች የሚነግሩኝ ራሄ ችግርኛም ጋር እንደ የሚሉትን እነዚህ ሁሉ ደማምረን ስንመለከት በፕላስቲክ ቆሻሻ መርዝ ዛሬ እንግዲህ በምግብ እንደምታውቁ በአየር በምንተነፍሰው አየር በምንጠጣው ውሃ በዚሁ ሁሉ ውስጥ በጣም በቃቅ የፕላስቲክ ፍቶች አካሎች እየተጎዱ ነው። እኛ ሀገር በእንዲህ አይነት እንዝላልነት ወደፊት መሄድ እንችላለን የሚለው ነገር ያሳስበኛል። እና መንግስት የፕላስቲክ አጠቃቀምን በተመለከተ ግልጽ ያለ አቋም ኖሮት እንግዲህ ስለ አረንጓዴ እንትን ብዙ ይወራል እና በዛ በኩል የሚያስፈልገውን ከመንግስት በኩል የፖሊሲ ውሳኔ መስጠት፣ ህብረተሰቡ ፕላስቲክን በተቻለ መጠን መጠቀም ካላስፈለገው በስተቀር ባለመጠቀም፣ ሲጠቀም ደግሞ በአግባቡ ደጋግሞ አንዱን በመጠቀም ደግሞ አቅሙ ያላቸው እውቀቱ ያላቸው በሳይዱ በማድረግ እንዲገለገሉ መልዕክት ማስተላለፍ ይፈልጋል።
አቶ ፍሬው ከፍያለውን ስለቆይታችን ማመስገን ወዳለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ዕለታዊውን የጋቢና ቪ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል የምናልፈው ደግሞ በጥቂት ሴት በጎ ፈቃደኞች ተመስርቶ ዛሬ በሺዎች የሚቆጠሩ አቅመ ደካሞችን ወደሚመግበው የበጎ አድራጎት ድርጅት ነው። ከ2800 በላይ አቅመ ደካሞችን በቋሚነት የሚመግበው ባቡል ሄር በመባል የሚታወቀው ይሄ ድርጅት ሌሎች በርካታ ተግባራትንም አከናውኗል። ኬኔዲ አባተ ከድርጅቱ መስራቾችና እንዲሁም ደግሞ ተገልጋዮችን አነጋግሮ ተከታዩን ዘገባ አድርሶናል።
በበርካታ ማህበራዊ ቀውሶች በመፈተን ላይ በምትገኘው ኢትዮጵያ ያቅማቸውን ለማበርከት ከሚታትሩ ሀገር በቀል የበጎ አድራጎት ሰብአዊ ድርጅቶች አንዱ ነው የበጎ ስራ በር የሚል ትርጓሜ ያለው ባቡል ኸይር። ከሁለት አመታት በፊት በ16 በጎ ፈቃደኛ ሴቶች የተቋቋመው ባቡል ኸይር አሁን ላይ ከ2800 በላይ አቅመ ደካሞችን በየቀኑ ይመግባል። ጓደኞቿንና ቤተሰቧን አስተባብራ ድርጅቱን የመሰረተችው ወይዘሮ ሃናን ማህሙድ ለሐሳቡ መነሻ የሆናትን አጋጣሚ እንዲት አስታውሳለች።
ባቡል ኸይር የተመሰረተው በሁለት ልጆች ምክንያት ነው። የሆነበት ገብተው ከበጣም ከብዙ ወንዶች ጋር ሲመገቡ አይቼ ነው ማለት ነው። ሴቶች ናቸው። ምናልባት የ12ና የ13 ዓመት ልጆች ናቸው። ዩኒፎርም ወገባቸው ላይ አስረው ነው ሲገቡ ያየኋቸው። በትምህርት ሰዓት ነው። እኔ በምግብ እጥረት ነው ብዬ አላሰብኩም። ሲወጡ ጠብቄ ያናገርኳቸው እናንተ በትምህርት ሰዓት ምን ትሰራላችሁ? እዚህ ምን ልታረጉ መጣችሁ? ስላቸው እኛ እኮ ጠዋት ውሃ ጠጥተን ብቻ ነው የወጣ ነው። እናታችን ስትመለሱ እንደምንም የሆነ ነገር ሰርቼ ጠብቃቸዋለሁ ብላን ነው አሉ። በቃ የዛኔ በጣም አዘንኩኝ። ከዛ ያው እድሜ ከሰጠኝ አልኩ ሰዎች በፍትህ በእኩልነት የሚመገቡበት የመመገቢያ ጣቢያ ከፍታለሁኝ አልኩ። ያው እንግዲህ ባቡል ኸይር ተጀመረ።
በዚህ መልክ በጥቂት ሴቶች የተመሰረተው ባቡል ኸይር ዛሬ የብዙ ምስኪኖች መጠጊያና ገመናቸውን የሚሸፍን ድርጅት ሆኗል። የክርስትናም ይሁን የእስልምና እምነት ተከታዮች እንደየእምነታቸው የሚስተናገዱበት የበጎ አድራጎት ድርጅቱ ሌሎች ተግባራትንም ያከናውናል።
በዋነኝነት የምንሰራው ምገባ ነው። ሌላው ደግሞ የንጽህና መጠበቂያ እንሰጣለን። ልብስ እንዳየኸው የልብስ ስፌት እናሰለጠናለን። የኩኪስ፣ የዳቦ ቆሎ፣ የጫማ ስራ ወጣቶችንም የአካባቢ ሰዎችንም እናሰለጠናለን። በልብስ ስፌት የመጀመሪያ ዙር ተመርቀዋል። ስራ ሁሉም ስራ ገብተዋል። ኢቭን የደም ልገሳም በየሶስት ወሩ እንሰጣለን። የእናቶች ቤት ከፈረሰባቸው ቤት ይሰራላቸዋል። የሕክምና ወጪ እኛ ላይ ነው። ሀገራዊ ጉዳይ ሲመጣ ለምሳሌ የተፈናቀሉ ሰዎች ላይ በማህበራዊ ሚዲያ አስተባብረን እንለግሳለን። ሄደን ደሴ፣ አፋር፣ አማራ ክልል የተለያየ ቦታ እንሄዳለን። ይህም ብቻ ደግሞ አይደለም፣ እውነት ምንሰራው ይህም ባልና ሚስት እናስታርቃለን። አሁን 40 ቀን የባለ ጉዳይ ቀን ብለናል። እንደውም
ወይዘሮ አበራሽ ያንቻው ከባቡል ኸይር ተገልጋዮች መካከል አንዷ ናቸው።
ከኤች አይ ቪ ጋር 10 አመት ነው መድኃኒት የሚጠቀሙ፣ ግን ድጋፍ አግኝቼ አላቅም። በመድኃኒት የተቃጠልኩ ነው ያለው። ቀበሌ ሜጅ እናገራለሁ። ራብ የገደለኝ ነው። 4 ልጆች አሉ። የእህቴ ልጅ ጋር 5፣ ከኔ ጋር 6 ቤተሰብ ነው። በፊት ሰው ቤት ልብስ አጥቤ እንጀራ ጋግሬ ጎረቤት ሁሉ ያውቃል። እና እዚህ ድርጅት ከገባው ጀምሬ በጣም አመሰግናለሁ። አልተራብኩም። መድኃኒቴን በስራ ስርዓት ወስጄ ራብ ሳይነካኝ ወስጄ አባት እናት ያልቻለው ነው ይሄ ድርጅት የቻለኝ። ሳሙናው አይቀር፣ ቅባቱ አይቀር፣ ምግቡ አይቀር፣ ባዝሊኑ አይቀር።
ሌሎች የድርጅቱ ተገልጋዮችም አስተያየታቸውን ሰጥተውናል።
ገብረት መለሰ ባላለሁ መጀመሪያ የነበረው ቡትድርና ውስጥ ነበር። ከዛ ወጥቼ ቤት አካባቢ ሲኖር እኔ ራሴ በራሴ በሚግም ሆነ ማራዘ አለማቻሌ ሲያውቅ መጥቼ ተመዘገብኩኝ። እንደው እናትና አባትን ያህል ነው እኔ ውስጥ የሚስተናግዱት የሚያስተናግዱት።
ኑሪ ታወል ይባላል። ከየሰው ቤት ክርስቲያን አለ ሙስሊም አለ። ድርቆሽ እየለመንኩ ነበር የምበለው እየራበኝ። አንዳንድ ለልጆች አንድ ድርቆሽ አፈርፍሬ በውሃና በጮ አፈርፍሬ ሰጥቼ እኔ ጾሜ ናድር ነበር የሚማሩ ልጆች ስላሉ። አሁን ያን ድርቆሽም ከሰው ቤት መለመኑንም ትቼ ያው እዚህ እየተጠቀምኩ ነው። አላ በረከ እርጋቸው።
በአሁኑ ወቅት 57 ተቀጣሪ ሰራተኞች ባሉት በዚህ የበጎ አድራጎት ድርጅት ብዙዎች በበጎ ፈቃድም ያገለግላሉ። አሁን ላይ ከረመዳን ጾም ጋር ተያይዞ የስራ ጫናዎች የሚበዙበት ድርጅቱ ከቋሚ ተገልጋዮቹ ባለፈ በተለያዩ ምክንያቶች ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ማስተናገዱ ጫናውን ይበልጥ እንዳበረታበት የምትገልጸው የድርጅቱ መስራችና ዳይሬክተር ወይዘሮ ሃናን በየዕለቱ ከሚያጋጥሟት ክስተቶች የታዘበችውንና ስጋቷንም አውግታናለች።
ሁለት ወጣቶች በቀላሉ ምነግርህ ከትላንት ወዲያ መጥተው ነው ሃናንዬ ቤት ተከራይተን ነው የምንኖረው አሉኝ። 3000 ብር ነው የምንከፍለው። አሁን ግን አቃተን፣ ምግብ አቃተን። በቃ አንቺ ጋር እንኳን እንመጣለን አላልንም፣ ግን በቃ አቃተን። ሲዘይት እንኳን ቢያንስ ስጡን ብለው ነው የጠየቁን። ወጣቶች ናቸው። በጣም ነው ያዘንኩት። ሶ ወዴት ነው እየሄድን ያለ ነው? አሁን የባቡር ከሄድ ጉዳይ ስታየው ወጪው ምኑ ምኑ ያሳስባል። ግን ከዛ የበለጠ የሚያሳስበው ግን ፍልሰቱ ነው። በየቀኑ ጎዳና የሚወጣው ሰው ያሳስባል። ማህበራዊ ቀውሱ በጣም ያሳስባል ከምነግርህ በላይ። እንግዲህ መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው? ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። እኛም ያሁን ተለምደዋል። ቆንጆ ቆንጆ ነገር ያልተነካካ ሲመጣ ለነሱ ነው የሚቀመጠው። ግን ብቻ ከባድ ነው። ይሄ ነው ብዬ መግለጽ ባልችልም ሁላችንም ብንተዛዘንና ወይ መንግስት ተጨማሪ ደሞዝ ቢያረግ ለመንግስት ሰራተኞች፣ ወይ ደግሞ ኢኮኖሚውን ይሄ ወደ ላይ የወጣውን ነገር ለመቀነስ መንግስት ጥረት ቢያደርግ ጥሩ ነው።
ድርጅቱ እስካሁን የተለያዩ በጎ አድራጊ ግለሰቦች በሚያደርጉት ድጋፍ መቀጠሉን የምትገልጸው ወይዘሮ ሃናን ማህሙድ ካለው ፍላጎት አንጻር ድጋፉ በቂ እንዳልሆነ በመጥቀስ መንግስትን ጨምሮ ሁሉም ማህበራዊ ኃላፊነቱን እንዲወጣ ጥሪ አቅርባለች።
እዚህ ቤት ያልመጣ ሚኒስቴር የለም ወላሂ። ከፕራይም ሚኒስተር ዶክተር አብይ ጀምሮ በወይዘሮ አዳነች አበቤ፣ መንገድ ትራንስፖርት ሚኒስቴር፣ የፖለቲካ ፓርቲ ድርጅቶች እና ብዙ ሰዎች ናቸው የሚመጡ። ግን እንዳየሁ ነው ከፎቶ ያለፈ ምንም ነገር የለም። ወላሂ የተወሰነ አቅም ያለው ሰው መጥቶ ለአንድ ሰው የወር ቢከፍል፣ ወንድምህ ተርቦ፣ ጎረቤትህ ተርቦ አንተ ጠግበህ ብታደር ትርፉ በላ ነው የሚሆነው። ግዴታ ደግሞ ባቡል ኬር ላይ ይምጣ አይደለም፣ ጎረቤታችንን እንጠይቅ። እንደው ማክሲም መጎብኘት የማይችል አቅም ያለው ሰው አካውንታችን አለ። በአካውንታችን ሊረዳን ይችላል፣ እቃ ሊልክልን ይችላል። እኛውም በካይንድ ነው የምናስተባብረው፣ ሞር ማለት ነው። ስለዚህ እንደው ባለሀብቶች በምግብ ቢተባበሩ፣ ስለ መሬት ጉዳይ የሚመለከታቸው ሰዎች እና መሬት በቃ ግዴታ ነው። እውነት ሰው መንገድ ላይ እየተንከራተተ ነው፣ መኪና ሊገጭ ይችላል። ቢያንስ ይሄን ቢተባበሩ። ዞሮ ዞሮ መሬቱ የመንግስትን ወደ እኛ የሚቀረው ነገር አይደለም፣ ለዚህ ሁሉ ማህበረሰብ ነው የሚሰጠው። ስለዚህ ትኩረት ቢሰጡት ለከንቲባዋ ነው እኔ መልእክቴን የማስተላልፈው።
በሴቶች ተመስርቶ በሴቶች ብቻ የሚመራውና ውስን ድጋፎችን ከሚሰጡ ጥቂት ወንዶች ባለፈ አብዛኛው ስራውም በሴቶች የሚከናወነው ባቡል ኸይር አሁን ደግሞ ሴቶች በተለያዩ ሙያዎች የሚሰለጥኑበትን ማዕከል ስራ ለማስጀመር ዝግጅቶች እንደተጠናቀቁም ወይዘሮ ሃናን ተናግራለች። በርካታ ሴቶችን ያስተናግዳል የተባለው ማዕከሉ ከጥቂት ቀናት በኋላ ስራ እንደሚጀምርም ነው የገለጸችው። አንዲትም እናት በስራና በምግብ እጦት ጎዳና መታየት የለባትም። የባቡል ኸይር በጎ አድራጎት ድርጅት የአስር ዓመት እቅድ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ተመልካቾቻችን ለሐሙስ ምሽት የያዝንላችሁ ዘገባዎች እነዚህ ነበሩ። ከኛ ጋር አብራችሁ ስለቆያችሁ እያመሰገንን የምንሰናበታችሁ ኤደን ገረመው መሰናዶውን በመምራት በምስልና ድምፅ ቅንብሩን ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ዘጋቢዎች ጋር በመሆን ነው እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን ነው። ሰላም ጤና ስጥልኝ። ደህና ደሩ።